Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አምሽታችኋል የጋቢና ቪኦኤ አድማጮች። የሁድ ምሽት ነሐሴ 30 2013 ዓ.ም ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አብራችሁ ማመሸው እኔ ስምኝሽ የቆየ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመረጥናቸው መሰናዶች አዘጋጅተናል። አብራችሁን ቆዩ። ቀዶ ጥገና በኢትዮጵያውያን የሕክምና ባለሙያዎች መሰጠት በጀመረ ባለፉት 4 ዓመታት ውስጥ በየአመቱ እስከ 100 የሚደርሱ የልብ ታማሚዎች በሀገር ውስጥ ያለምንም ወጪ ይታከማሉ። እነዚህን ውስብስብና አስቸጋሪ የቀዶ ጥገና ሕክምና ከሚያከናውኑ ሐኪሞች መካከል አንዱና በኢትዮጵያ የልብ ሕክምና ማዕከል የሚሰሩት ዶክተር ፈቀደ አግዋር እስካሁን በግላቸው 312 ስኬታማ የልብ ቀዶ ጥገና ያከናወኑ ሲሆን ከነዚህ ውስጥ እጅግ ፈታኝ የነበሩትንና በስኬት የተጠናቀቁትን የቀዶ ጥገናዎች የሚተርክ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። በመጽሐፉና በኢትዮጵያ የልብ ቀዶ ጥገና ባለበት ደረጃ ዙሪያ ከዶክተር ፈቀደ ጋር ቆይታ አድርጌያለሁ። ቀጥሎ ይቀርባል። እስቲ ወደ ኋላ መጀመሪያ መለስ ስላርግህና እንግዲህ ለበርካታ አመታት ኢትዮጵያ ውስጥ የልብ ቀዶ ጥገና ማግኔት የሚፈልጉ ሰዎች ወይ በውጭ ሀገር መታከም አለባቸው አለበለዚያ ደግሞ ከውጭ ባለሙያዎች እስኪመጡ መጠበቅ ነበረባቸውና ያ ጊዜ ምን ያክል አስቸጋሪ ነበር?
እንግዲህ የልብ ቀዶ ጥገና ስንል ምን ማለት ነው? የደም ዝውውርን ልብና ሳምባን ስራ ተክቶ ለሚሰራ ማሽን በመስጠት ልብና ሳምባን በማቆም ልብን ከፍቶ የልብን ችግር መፍታት ነው ማለት ነው። ከዚያም ልብን የማስነሳት የልብና ሳምባን ስራው ድክርሞ ይመለስ፣ የደም ዝውውርን መመለስ፣ ከዚያም ደረት መዝጋት ማለት ነው። ይሄ ኮንቬንሽናል ኦፕነር ሰርጀሪ እንለዋለንና በፊት የነበረው ጊዜ የመጀመሪያው አቅም ያላቸው ሰዎች በራሳቸው ጊዜ ችግራቸውን ከተረዱ በኋላ እና ይህ ሰርቪስ እንደሌለ ሲያውቁ ይሄዱ አሉ። ሁለተኛው ግሩፖች ደግሞ በሀገር ውስጥ በተለያየ መንገድ በተለይ የልብ በሽተኞችን ታካሚዎችን በመለየት በተለያዩ ቦታዎች ወደ እስራኤል፣ ወደ አሜሪካ፣ ወደ እንግሊዝ በመላክ የልብ ቀዶ ጥገና በነጻ የሚያገኙበት መንገድ ይመቻች ነበር። በሶስተኛ ደረጃ ደግሞ የነበረው በተለይ በግሪጎሪያን ካላንደር 2009 ጀምሮ 2009 የልብ ማዕከል በኢትዮጵያ ከተመረቀበት ጊዜ አንስቶ በተለያዩ ዓለም የሚኖሩ የልብ ቀዶ ጠጋኝ ቡድኖች ሙሉ እቃቸውን የሚያስፈልገውን እቃ ይዘው መምጣት በፍላይ ኦቨር ሚሽነሪስ እየመጡ ለአምስት ቀንም ለአስር ቀንም ሰርተው በመሄድ ከዛ በኋላ ደግሞ ከሄዱ በኋላ በእኛው ሀገር ባለሙያዎች ወይም ካርዲዮሎጂስቶች ታካሚዎች ፎሎ ይደረጋሉ ማለት ነው። እና ነገር ግን ይሄ በጣም በጣም በጣት ለሚቆጠሩ ሰዎች የሚደርስ ሰርቪስ በመሆኑ ብዙ ሰዎች ይህንን እድል በመጠበቅ ወይ ህይወታቸው ያልፋል አሊያም ደግሞ በሽታው ለከፋ ደረጃ ደርሶ የተለያዩ ችግሮች ውስጥ ይወድቃሉ። ለምሳሌ እንደ ስትሮክ፣ እንደ ሊምፕ አምፒቴሽን ወይም ደግሞ የእግር መቆረጥ እንዲሁም በተለይ ሃርት ፌለር የምንለው ስቴጅ ላይ ይገባሉ። በአጠቃላይ ብዙ ዜጎች ህይወታቸው ሲያልፍ ማየት ብቻ ነበር የነበረው እና ከ2017 ጀምሮ ነው እንግዲህ ሎካል ቲም ሙሉ ለሙሉ በሙሉ ኢትዮጵያውያን አሁን ያልኩሽ ሙሉ ቡድን ያለው ሎካል ቲም በኢትዮጵያ የኦፕን ሃርት ሰርጀሪ ኮንቬንሽናል ኦፕን ሃርት ሰርጀሪ ላውንች የተደረገው ማለት ነው።
ህክምና በዚህ መልክ ሀገር ውስጥ እንዳይሰጥ አስቸጋሪ ያደረገው ነገር ምን ነበር?
በመጀመሪያ ደረጃ የልብ ቀዶ ጥገና ለመስራት የሚያስፈልግ ሴታፕ ሊኖር ይገባል። የልብ ቀዶ ጥገና ዩኒክ ነው። ለምሳሌ የአንጎል ሰርጀሪ በማንኛውም ሰርጀሪ ክፍል ሊሰራ ይችላል። የሆድ፣ የጎይተር ወይም ደረት ውስጥም ሆኖ ልብን የማይነኩ ሰርጀሪዎች ያለን እነዛ ሴታፖች ሊሰሩ ይችላሉ። ነገር ግን የልብ አሁን ሜዲሽን ኮንቬንሽናል ኦፕን ሃርት ሰርጀሪን ግን ለመስራት የሚፈልገው ሴታፕ አለ። ያ ቴክኖሎጂ የተገጠመለት የኦፕራሲዮን ክፍልና ያንን ሰፕላይ የሚያደርግ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ሁሉንም ያው ልብ ማለት ላይፍ ማለት ስለሆነ ያንን ሙሉ ለሙሉ ያሟላ ሴታፕ በሀገራችን አልነበረም። ያንን ሴታፕ ለመጀመሪያ ጊዜ በኢትዮጵያ ልብ ማዕከል ለመጀመሪያ ጊዜ ኢትዮጵያ ውስጥ ይህንን ያሟላ ተቋም በ2009 ግሪጎሪያን ካላንደር የተቋቋመ። በሁለተኛ ደረጃ ይህንን ሴታፕ ብታቋቁሚም ይሄ ሴታፕ ቢኖርሽም ሙሉ እውቀት ይፈልጋል። ከልብ ቀዶ ጥገና ጀምሮ እንዳልኩሽ ካርዲዮሎጂስት ያዋለን ድሮም አለን አሁንም አለን። ከዛ በመቀጠል የኦፕራሲዮን ክፍሉ ብዙ እውቀቶች አሉት። የልብ ቀዶ ጥገና ስመመንሰጭ በራሱ ሌላ ራሱ ይችላል አንድ ቡድን ነው። የልብና የሳምባን ስትራቴጂ የሚሰራው ማሽን ራን የሚያደርግ አንድ ሌላ ፐርፊዥኒስት ይባል ሌላ እውቀት ነው። በጽኑ ታማሚ ክፍል ውስጥ ሌላ እውቀት ይፈልጋል። ኢንቴንሲቭ ኬር ዶክተር እንላቸዋለን። ከዛ ባሻገር በዚህ በአጠቃላይ በልብ ህክምና ዙሪያ ላይ ትሬንድ የሆኑ ነርሶች በጣም ይፈልጋል። እንዳልኩሽ ቅድም ብዙ ቴክኖሎጂ ብዙ ማሽን ስላለ ደግሞ ባዮሜዲካል ኢንጂነሮች በእነዚህ በልብ ህክምና ላይ በምንጠቀምባቸው እቃዎች ላይ ዌል ትሬንድ የሆኑ ያንን መሳሪያዎች ሲበላሹ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ቦታው ላይ ሆኖ ሜንድ ማድረግ የሚችሉ ባለሙያዎች ይፈልጋል። በአጠቃላይ እነዚህ እውቀቶች ሳይሟሉ ለረጅም ጊዜ ኢትዮጵያ ውስጥ ቆይተዋል። እንዳልኩሽ ያ ቀን 2017 ሰኔ 5 መሆን ነበረበት። ሰኔ 5 ቀን ለመጀመሪያ ጊዜ እኔ በመመራው የልብ ቀዶ ጥገና ኢትዮጵያን ቲም ለመጀመሪያ ጊዜ ያለምንም ፈሪንጅ ፕሬዘንስ በልብ ማዕከል ውስጥ ኮንቬንሽናል ኦፕን ሃርት ሰርጀሪ ለመጀመሪያ ጊዜ ላውንች ተደርጓል። ከዛ ጊዜ በኋላ እንግዲህ ብዙ ተሰርቷል። እኔ ብቻዬን አሰሊጅ ሰርጅን እንግዲህ ዛሬ ላይ 312 ኮንቬንሽናል ኦፕነር ሰርጀሮችን ሰርቻለሁ።
እንግዲህ አሁን በነገርከን መሰረት የዛሬ 4 አመት ወይም በኢትዮጵያ አቆጣጠር 2010 አመት ምረት ላይ ነው የመጀመሪያውን የልብ ቀዶ ጥገና አሁን የገለጽካቸውን ነገሮች ባሟላ መልኩ በሀገር ውስጥ አንተ በምትመራው የህክምና ቡድን አገር ውስጥ መካሄድ የቻለውና ለመጀመሪያ ጊዜ በዚህ መልኩ መስጠት መቻሉ ምን አይነት ስሜት ነበረው በሰዓቱ?
በጣም ከባድ ስሜት ነበረው። ምክንያቱም ያንን ውሳኔ መወሰን በራሱ ያስፈራል። እውነቱን ለመናገር ያንን 2-3 ሳምንት መርሳት ይከብደኛል። በህይወቴ ሪሱን አካሄደን ቀኑ ሲደርስ እኔ ብዙም በሰርጀሪው ላይ ሳይሆን ስጋቴ ሲስተሙ ላይ ችግር ከተፈጠረና ፌል ካረግን በተለይ በእኔ ላይ የሚመጣው ጫና ከባድ ነው። ጥያቄ የለውም። ሙያዬን ማለት እስከ ማጣት ድረስ ሊሆን ይችላል። በዛ ላይ የመረጥናት ታካሚ የህግ ባለሙያ ነች፣ የአዲስ አበባ ነዋሪ ነች፣ ባንክ ውስጥ የምትሰራ ነች እና ይሄ ደግሞ የበለጠ ጫና ውስጥ የሚከተኝ ነበር። ኤኒዌይስ ያ ቀን ከፈጣሪ ጋር ሁሉም ነገር በሰላም አለፈ። የዚች ልጅ ህይወት በዛ ቀን ሰርጀሪው ትልቅ ሆኖ ሳይሆን በዛ ፈተና ውስጥ ያለፉ ባለሙያዎች ይቻላል የሚለውን ለሌሎች ባለሙያዎች መንገዱ ከዛ በኋላም በድፍረት በኢትዮጵያውያን እውቀት አምና አንድ ልቧን የሰጠች ታካሚ ለብዙ መቶዎች ህይወት መዳንና ለብዙ መቶዎች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው እና ያ ቀን ትልቅ ነው።
አሁን ያልካት ታካሚ ከታከመች እና የመጀመሪያው ቀዶ ጥገና ከተደረገ 4 አመት ሆኖታል። ከዛ ወዲህ ማዕከሉ ምን ያክል አገልግሎት ሰጠ? ምን ያክል ታካሚዎች በዚህ ማዕከሉ ተጠቃሚ ሆነዋል?
በልብ ቀዶ ጥገና ብቻ አሁን በማወራው ኮንቬንሽናል ሃርት ሰርጀሪ በምንለው ወይም ደግሞ ደረትን ከፍቶ የልብ ዝውውርን ለማሽን ሰጥቶ ልብን ከፍቶ የልብ ቀዶ ጥገና በመስራት ሂደት ከዛ ጊዜ በኋላ በልብ ማዕከሉ በአመት ውስጥ በአቨሬጅ ከ75 እስከ 100 የልብ ቀዶ ጥገናዎች ይሰጣሉ።
በነፃ ነው ህክምናው የሚሰጠው በማዕከሉ?
አዎ፣ የልብ ማዕከል በኢትዮጵያ ሙሉ ለሙሉ የተቋቋመው በነፃ ሰርቪስ ለመስጠት አስ ሎካል ኤንጂኦ በመሆኑ ሙሉ ለሙሉ ሰርቪሱን የሚሰጠው በነፃ ነው።
አድማጮች እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። በኢትዮጵያ የህክምና ባለሙያዎች በሀገር ውስጥ የልብ ቀዶ ጥገና መስጠት ከጀመረ ወዲህ ባሉት 4 አመታት ውስጥ የታዩ ለውጦችን እየቃኘን እንገኛለን። ቆይታችንን እያደረግን ያለነው በቅርቡ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ካሳተሙትና በኢትዮጵያ የልብ ማዕከል ዋና ሐኪም ሆነው ከሚሰሩት ዶክተር ፈቀደ አጓር ጋር ነው። ውይይታችን ይቀጥላል። እንግዲህ ቀደም ሲል የተጠቀስክልን የመጀመሪያዋ የልብ ቀዶ ጥገና ህክምና የተደረገላት ታማሚን ጨምሮ ሌሎች በእነዚህ 4 አመታት ጊዜ ውስጥ ያጋጠሙህን ከባድም ብለህ ገለጽካቸውን የቀዶ ጥገና ሂደቶችና ሌሎች ታሪኮችን ያካተተ የልብ ጠጋኙ ማስታወሻ የተሰኘ መጽሐፍ ጽፈሃልና እስኪ መጽሐፉን ለመጻፍ መነሻ የሆነ ምንድን ነው?
መጽሐፉን ለመጻፍ ያነሳሰኝ ብዙ ምክንያቶች አሉ። ነገር ግን በዋነኝነት እኛ ሀገር ውስጥ በዚህ መንገድ በተለይ አንድ አዲስ ኤሪያ አዲስ ሰርቪስ ሲጀመር ያጋጠሙ ተግዳሮቶችን በተለይ ከታሪኩ ባለቤት ከራሱ መጻፍ የተለመደ አይደለም። በተለይ ደግሞ በሕክምና ባለሙያ ላይ ችግሮች ባሉበት ሁኔታ እነዛ ያልተሟሉ ብዙ ነገሮች ባሉበት ሁኔታ እነዛ በጣም ብዙ የሚያስፈሩ ነገሮች ባሉበት ሁኔታ ነው 312 እና ከዛ በላይ ሰርጀሪዎችን ሰራውና እነዚህን በሰራውባቸው ጊዜዎች እነዚህን የመረጥኳቸውን 17 ታሪኮች ለመጻፍ የተለቁት ነገ በተለይ ታዳጊዎች ነገንም ያለሙ ልጆች ይሄንን መጻፍ ሲያነቡ አንደኛ ነገር የውሳኔን አሰጣጥ ጥበብ ያሉ ይያስባሉ። በዚህ ሙያም ሊሆን ይችላል ሌላ ሙያም ላይ የሚሰማሩ ሰዎች የውሳኔ አሰጣጥ ድፍረቴን እንዴት እንደ ደፈርኩ እነዛ ሰርጀሪዎች ለመስራትና ሰርጀሪዎቹ ተካሄዱበትን ድባብ የሚጠቅስ ነውና በአንድ ወቅት ከአንድ ትልቅ ጓደኛዬ ተለይ አንዳንድ ትልልቅ ነገሮች ኩላሊት የወደቀበት ሰው የልብ ቀዶ ጥገና ስታረግ የ90 አመት የሮይተርስን ጋዜጠኛን ጸጋዬን ስትሰራው እናቃለን በሚዲያ ያንን የልብ ውስጥ ትልቁን ራይት ቬንትሪክል የበቀለውን ስትሰራ እንደዚህ አራት የደም ቧንቧዎችን ስንከፍት ልብ ሳይቆም ሳምባ ሳይቆም ልብ እየመታ ስትሰራ ሰርጀሪዎች ያቃሉ በሐኪም ፔጅ ላይ እናም ሲጻፍና ለምንድነው ግን እንደዚህ ከታካሚዎች ተሞክሮ ጋር ያገናኘ እንደው ለታሪክም እንዲቀመጥ ሰዋዊ በሆነ መንገድ ብትጽፈው ደስ ይለኛል ሲለኝ ያኔ ነው ይሄ ሐሳብ የተወለደው። የዛሬ አመት ከ6 ወር አካባቢ ነውና የመጀመሪያውን ታሪክ ጽፌ አደርኩኝና በተለይ እንዳልኩሽ ሰለክቲቭሊ ትውልድን ያወያያሉ ያነጋግራሉ ብዬ ያመንኩባቸውን መርጬ ጽፌያቸዋለሁ ማለት ነው።
እንዳልከው ለትውልድ የሚተላለፉ እናም ደግሞ ታሪክ ሆነው የሚቀመጡ ታሪኮችን የያዘ መጽሐፍ ነው ያቀረብከውና እንዴ ምን አልባት በመጽሐፉ ውስጥ ካካተትከው የማትረሳው የቀዶ ጥገና ሂደት ይኖር ይሆን? አሁን ምን አልባት ለአድማጮቻችን የምታካፍለን?
ሁሉም ድረስ ለማድረሳቸው ነው የጻፍኳቸው ግን ከሁሉም ግን ለራሳው ማልችለው ግን የ23 አመቱን ወጣት እንዳልካቸውን የዛሬ አመት ተሰራው ዴንታል ፕሮሲጀር የሚባለው በእኛ በልብ ቀዶ ጥገና ትልቁ የሚባለው የሃርት ሰርጀሪ ነውና 10 ሰዓት የፈጀብኝ የልብ ቀዶ ጥገና ነበር። ጠዋት 6 ሰዓት ገብተን ማታ 1 ሰዓት ከምናምን አካባቢ የወጣንበት ይሄንን ልጅ ማርፋን ሲንድሮም በሚባል ወይም ደግሞ ሲበዛ ቆመታቸው ሰውነታቸው ረጅም የሚሆኑ ሰዎች ናቸው። ነገር ግን የልብ ችግራቸው ዋነኛው ከልብ ላይ የሚነሳው ትልቁ የደም ቧንቧ አውርታ ምንለው የደም ቧንቧ መሆኑ ቀርቶ ወደ ፊኛነት በመቀየር ተለጥጦ ወይ በመፈንዳት አሊያም ደግሞ ዲሴክሽን በመሰንጠቅ ነው ህይወታቸው እንዲያልፍ የሚያደርገው እና ይህ የ23 አመት ወጣት እንግዲህ ይህንን የደም ቧንቧ ከ30 ሚሊሜትር በታች መሆን የነበረበት የደም ቧንቧ 90 ሚሊሜትር ሆኖ ነው የመጣው እና ያንን የደም ቧንቧ በሙሉ አውርታውን በመቀየር በአጠቃላይ ከልብ ከሚነሳበት ጀምሮ እስከ የመጀመሪያው የአውርታ ብራንቺንግ እስኪጀምር ድረስ ያለውን የደም ቧንቧ በሙሉ በመቀየር እና የልብን የደም ቧንቧ እንደገና በተፈጥሮ የደም ቧንቧ ላይ በማንሳት በአርቲፊሻል ኮንዲሱ ላይ የመቅጠሙ ስራ ፕሮሲጀር ነው የሰራሁት እና ያ ፕሮሲጀር በጣም 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 ፈታኝ ነበር። በኦፕራሲዮኑ ወቅት ብዙ ነገሮች ተከስተዋል። ተስፋም ቆርጠን ነበር። ኦፕራሲዮኑን በጀመርን በሰባት ሰዓት ውስጥ ተስፋም ያስቆረጥ ነገር ተከስቶ ኦልሞስት አጥተነው ነበር። እኔም በጣም ደክሞኝ እንደገና ወጥቼ ሻይ ጠጥቼ ስክራብ አድርጌ እንደገና ተመልሼ ገብቼ ፕላን ቢ አድርገን ገብተን ነው ሰክሰስፉል የሆነው መጨረሻ ላይ እና ትልቅ ሰርጀሪ ነበር።
በጣም ደስ ይላል። እንግዲህ ከመጽሐፉ ጀርባ ላይ ባሰፈርከው መልእክት ላይ ካሳለፍካቸው ከባባድ የቀዶ ጥገና ታሪኮች በተጨማሪ በሕክምና ውስጥ አልፈው ዛሬ ላይ ጥሩ ህይወት የሚኖሩ ሰዎች የሚሰማቸውን ስሜትም እንዳሳፈሩ ገልጸሃልና በሀገር ውስጥ ይሄን ሕክምና አግኝተው ጤናቸው መመለስ የቻሉ ሰዎች በብዛት የሚሰጡ ምላሽ ምንድን ነው?
አስገራሚ ነው። እኔ መጽሐፉን የነው የሁሉንም ታሪክ ከጻፍኩ በኋላ ወደ መጽሐፍ ለማሳተም ከመሄዴ በፊት ጀመራ የነሱ ፍቃድ መኖር ስላለበት እንደ ኮንሰንት አይነት ያንተን ታሪክ በዚህ መንገድ ጽፌዋለሁ ይላል አነብላችኋለሁና ያላለቀሰ ሰው ትዝ አይለኝም። ሁሉም ኢሞሽናል ናቸው። በአጋጣሚ አንድ ሁለት ሰው ካነበቡ በኋላ ሶስተኛው ላይ መሰለኝ ሳሚ ይባላል ሳነብለት እኛም መጽሐፉ ላይ መጽሐፍ አለብን በቃ ይሁን ነገር አስተያየት መስጠት አለብን ሲል ዳም ስትራክ ያደረገኝና ይሄ መጽሐፍ አይዘው የኔ ታሪክ አይደለም ካሁን በኋላ የኛ የአገር ታሪክ ነው የኛ አገር የልብ ቀዶ ጥገና ታሪክ ነው። እንደገና ከዛ በኋላ ለሁሉም ነገርያቸው ሁሉም ደስ ይላቸው ጽፈው ታይፕራይቲንግ ተጽፎ ምን እንደጻፉ እንዲነበብ ዘርጎ ወጥቷል ማለት ነው።
እስኪ ደግሞ ወደ አንተ ልምጣና በህክምና ሙያ ላይ ምን ያክል ጊዜ ቆየህ? ወደፊትስ በዚህ ዘርፍ ላይ መስራት የምትፈልገው ወይም ህክምናው ደርሶ ልታይበት የምትፈልገው ደረጃ አለ?
በልብ ህክምና እንዳልኩሽ የቆየሁት በጠቅላላ 8ኛውን ጨርሰን 9ኛው ነው። ያው ይሄን ምን ምለው ቀዶ ጥገናነት ከተመለመልኩበት ጊዜ ጀምሮ ለአራት አመት ከተማርኩ በኋላ ነው እኔ ራሴ ልቀዶ ጥገናኝ የመስራት የጀመርኩትና ትምህርቴን አጠናቅቄ ከመጣሁ በኋላ ሊድ ሰርጅ ነው እንጂ የልቀዶ ጥገና በመስራት ላይ ነኝና።
የት ነው ትምህርትህን የተማርከው?
የልቀዶ ጥገና ትምህርቴን የተማርኩት በህንድ ሀገር ባንግሎር በሚባል ከተማ ውስጥ ናሪያና ኢንስቲትዩት ኦፍ ካርዲያክ ሳይንስ ይባላል። በዓለም ላይ በጣም ብዙ የልብ ቀዶ ጥገናዎችን በአመት ውስጥ በመስራት ሁለተኛ ነው የሚባልለት ቤት ነው። በአመት ከ7000 እስከ 8000 የልብ ቀዶ ጥገናዎችን የሚሰራ ማዘር ሆስፒታል ነው።
እንግዲህ አሁን ባለበት ደረጃ የኢትዮጵያ የልብ ቀዶ ጥገና ህክምና ምን ደረጃ ላይ ነው ያለው? ምንስ ይጎለዋል?
አሁን ገና እየተጀመረ ነው። እየጎለመሰ ነው። ትንሽ እንደመጎልመስ እያለ ነው። ነገር ግን ዳብሯል ማለት አይቻልም። ካርዲዮሎጂስቶቻችን በጣም ጥሩ ናቸው። በአዋቂ በኩል ጥሩ ነው ማለት ይችላል። ኦልሞስት ዜጎች በአሁኑ ሰዓት ኢትዮጵያ ውስጥ የልብ ቀዶ ጥገና አዋቂዎች በምርጫቸው ነው ወደ ውጭ የሚሄዱት። ምርጫ አተው አይደለም፣ ምርጫ አለ እዚህ ሀገር ውስጥ። ህጻናትን በተመለከተ የአላሟላ ናቸው። አንዳንድ ኮምፕሌክስ የምንላቸው የልብ ቀዶ ጥገናዎች አሉ ህጻናት ላይ። እንዳልኩሽ ግን በህጻናትም ላይ በ75% በላይ ሰርቪሶቹን መስጠት የሚያስችሉ ሁኔታ ያለ ነው። ግን የኢትዮጵያ ህዝብ ብዙ ነው። ከ110 ሚሊዮን በላይ ነው። ኢትዮጵያ ማለት አዲስ አበባ ማለት ብቻ ስላልሆነ ሰርቪሱ አልተጀመረም ማለት ይቻላል። እና በሁሉም አቅጣጫ መኖር አለበት። ገና ብዙ ቀረናል ለማለት ፈልጌ ነው።
እንግዲህ ዶክተር ፈቀደ የልብ ጥገና ህክምና በኢትዮጵያ ውስጥ ያሳለፈው ሂደት ምን ይመስላል የሚለውን ታሪክና ከዛ ደግሞ ማከሉ በሀገር ውስጥ ታኪሞች የቀዶ ጥገና ህክምናው መስጠት ከጀመረበት ጊዜ አንስቶ ያሉትን ታሪኮች የያዘ የልብ ጠጋኝ ማስታወሻ የተሰኘ መጽሐፍ ጽፈህ ለገበያ አቅርበሃል። አድማጮች ይህንን መጽሐፍ እያነበቡ ደግሞ እንደሚማሩበት ብዙ ነገር እንደሚያገኙበት እርግጠኛ ነን። ዛሬ ከኛ ጋር ተገኝተህ ልምድህን መጽሐፉን በተመለከተ ያለውን ነገር ስላካፈልከን በአድማጮች ስም በጣም ነው የምናመሰግነው።
በጣም አመሰግናለሁ።
አድማጮች ከልብ ቀዶ ጥገና ሐኪም ከዶክተር ፈቀደ አግዋር ጋር ያደረግነው ቆይታ ነበር የተከታተላችሁት። ዶክተር ፈቀደ ከኛ ጋር ለነበራቸው ቆይታ እናመሰግናለን። በቀጣዩ ሙዚቃ ረፍት አርገን ስንመለስ አዲስ አበባ ውስጥ የኩሽኔታ ወይም ስኬትቦርድ ስፖርትን ለማበረታታት የሚደረግ እንቅስቃሴን እንቃኛለን። አሁንም ከኛ ጋር ቆዩ። ኩሽኔታ ስኬትቦርድ ከ8 አመታት በፊት በአዲስ አበባ ላይ ተመሰረተው በአራት ወጣቶች የተጀመረው ይህ የስፖርት እንቅስቃሴ አሁን ላይ ከ3000 በላይ ተሳታፊዎች አሉት። የኩሽኔታ ስኬትቦርድ መስራች እንቅስቃሴው በኢትዮጵያ ውስጥ እንዲለመድ ሰፊ ጥረት እያደረጉ የሚገኙ ሲሆን በሶስት የሀገሪቱ ክፍሎች ላይ የስኬትቦርድ ወይም የኩሽኔታ ፓርኮች እንዲገነቡ አድርገዋል። ኤደን ገረመው ከመስራቾቹ መካከል አንዱ የሆነውን ያሬድ ጎበዜን አነጋግራ ተከታዩን አሰናድታለች።
ኩሽኔታ ወይም በትንሽ ጠፍጣፋ አንጨት ላይ በተገጠመ አነስተኛ ጎማ አማካኝነት መንሸራተትና መጫወት በኢትዮጵያውያን ህፃናት ዘንድ ከተለመዱ ጨዋታዎች አንዱ ነው። ይሁን እንጂ ባደጉት ሀገራት እንደሚደረገው የተሻለ መንሸራተቻ ኩሽኔት ወይም ስኬትቦርድ አድርጎ በቁም ነገር የስፖርትና የእንቅስቃሴ ትርኢት የማሳየቱ ባህል እስከ ቅርብ ጊዜ ድረስ አልተለመደም። ይሄን የስፖርት አይነት በሀገሪቱ እንዲለመድ ያደረጉት አራት ወጣቶች ሲሆኑ ዛሬ 10 አመት ገደማ ለአንድ ጓደኛቸው ከውጭ ሀገር የመጣለት ዘመናዊ የመንሸራተቻ ቦርድ ወይም ኩሽኔት ወደዚህ እንደሳባቸው የሚናገረው ከመስራቾቹ መካከል አንዱ የሆነው ያሬድ ጎበዜ ነው።
ጀማማችን በጣም ቀላል ነበር። አንድ ጓደኛችን ስኬትቦርድ በነጻ ተሰጠው እዛ ሰርቪስ አከባቢና ሲሰጠው ሁሉንም የሰርቪስ ልጆች በጠቅላላ እያስረዳ ነበር። እኔም ጓደኞችንም 25 ብለን መዳ ነበር። ሁለት ስኬትቦርድ ይዘን መነሻችን በዚህ ነበር። በአንድ ቦርድ ተተባብረን ሼር እያደረግን ነው የጀመርነው። ከዛ ውጭ አንዴ ኦንላይን ስንገባ ፎቶ ፖስት ማድረግ ስንጀምር ኦንላይን ኢንተርናሽናል ኮሚኒቲ ከአሜሪካም ከዩሮፓም ሁሉም ተመቻቸው እና እንዴት እናግዛችኋል፣ አላማችን ተለቅ አድርገን ስኬት ፓርክ ያስፈልገናል፣ እንደዚህ እንደዚህ ነገሮች ያስፈልገናል ስናቸው ሁሉም ይስለጣል ዝግጁ ናቸው ለመርዳት ከጀመርና ስኬትቦርድ ኢትዮጵያ።
በዚህ መልኩ በአጋጣሚ ባገኙት አነስተኛ ድጋፍ የኢትዮጵያ ስኬትቦርድ ድርጅትን የመሰረቱ ሲሆን ከመንግስት ቦታ በመጠየቅም የመጀመሪያውን የኩሽኔት ወይም የመንሸራተቻ ሜዳ በአዲስ አበባ ሰርተዋል። ይሄ እንቅስቃሴያቸው ከአዲስ አበባ ወጣና ሰፋ ብሎ በሐዋሳና በኮንሶም የመንሸራተቻ ሜዳዎች ጭምር መስራታቸውን ያሬድ ይናገራል።
ስኬትቦርድ የሚባለው ስፖርት አዲስ ነው ኢትዮጵያ ውስጥ እና በ2013 የመጀመሪያውን ስኬት ፓርክ እንገነባለን ብለን አላማ ወጣን። በኢትዮጵያ ስኬት ድርጅት ስር ማለት ነው። ከዛ በኋላ እሱን ድርጅት እያሳደገን ወደ የሰበሰብን የመጀመሪያውን ስኬት ሜዳ ገነባን። ከሶስት አመት በኋላ ፐብሊክ ስኬት ፓርክ የግድ ሳይሆን ለህዝብ የተሰራ ስኬት ፓርክ ነው። ነጻም ለመበር የባ እሱን ገነባን ለህዝቡ ብለን። ከዛ ውጭ ሁለተኛም ስኬት ፓርክ ሐዋሳ ገነባን። ከዛ በኋላ ሶስትም አራትም አምስትም ስኬት ፓርክ የተገነባ ነው። አሁን አምስተኛ ስድስተኛ ላይ ነን። ስኬት ከመገንባት ብር ሰብስበን ነበር ኦንላይን። ከዛ ውጭ መንግስት መሪ ሰጥቶናል። የግልም ፈንድ አለው፣ መንግስትም ትብብርም አለው። እንደዛ ነው እስካሁን ድረስ። ሰው ስኬትቦርድን በጣም ተስፋፍቷል። ውስጥ እያደገ ሲሄድ የስኬትቦርድ እቃዎች አምራች የለም፣ ማስራችን የለም ብለን ስናስብ ራሳችን ሁና አምራች አፍሪካ ውስጥ የመጀመሪያው ኢትዮጵያ ውስጥ የመጀመሪያው ስኬትቦርድ አምራች ምን ማለት ነው።
በጊዜ ሂደት ሜዳዎቹ ቢስፋፉም የመንሸራተቻዎቹ ግን እጥረት ነበረባቸው። በዚህም የተነሳ ይህንን ችግር በራሳቸው ለመቅረፍ በመወሰን ቦርድ ለመስራት መወሰናቸውን ይናገራል። ያሬድ ከዚሁ ጋር አያይዞም በስፖርቱ አዘውታሪዎች ዘንድ የሚለበሱ የጎዳና ላይ ልብሶች፣ ከነቴራዎች እንዲሁም ኮፍያ ያላቸው ሹራቦችንም አያይዘን ማምረት ጀመርን ይላል።
እንደዚህ ብዙ አይነት ልብሶች ያካተተ ነው። እንደ ለስፖርት የሚሆን ልብሶች፣ እንደዚህ ለኢቨንቶችን ካዥዋል የሆኑ ልብሶችም ያካትቷል። ከዛ ውጭም ሞር ላይክ በበየቀን ለሁሉ ነገር የሚሆን ልብሶች ከምናመርተው አሁን ራሱ ሽሮ ሜዳ ወርክሾፕ ሄ ያለሁት እዚህ ነው ምርት የምናካሄደው። የምናደርገው ግዛት እትመት ነው። ቲሸርቶች ላይ እትመት ስፌት እናካሄዳለን። የቆዳ ቦርሳዎች፣ የቆዳ እንደዚህ አይነት ነገሮች እንሰራለን። እዚህ ሾፓችን እንደወዘው የሚባል ከፋለ ዘውት ሁሉም ምልከታን ከመነሳ ሁሉም ራሳቸው መስራት ነው ደማ ከፋብሪኩ ጀምሮ እየሰፋን መጠረስ ነው ያጣናችን ማለት ነው።
ያሬድ አሁን ላይ በቀን 2 በአመት ከ700 በላይ የመንሸራተቻ ቦርዶችን እንደሚያመርቱ ገልጾ ነገር ግን ገበያው ካለው ፍላጎት አንጻር ከዚህ በላይ የመስራት እቅድ እንዳላቸውም ይናገራል።
ዲጂታሉ ስኪቦርድን ማሻሻል ነው ስፖርት ሜዳዎች ለመስራት ለወጣቶች የስፖርት እቃዎች ለማምጣት ነው የተቋቋመው ድርጅቱ። የመጀመሪያ ስኬትቦርድ የሚሸጥበት ቦታ እየከፈትን ነው። ልጆች የሚለማመዱበት ቦታ እየከፈትን ነው። ለወጣቶች በጣም አሪፍ የሆነ ነገር ነው። ከዛ ውጭ ኢትዮጵያ ውስጥ እኛ ብቻ ነን ይህንን ትውለት ማመት አቅም ያለን። በቀን 2 ስኬትቦርድ ማመት እንችላለን። አሁን በማደግ አላማ አለን እና ማሽን እየጨመርን ነው። ቦታም እያሰፋን ነው። እስከ 5-6 በቀን ማመት አቅም እንዲኖረን ፍላጎት በጣም ሀይ ነው።
በተጨማሪም የኩሽኔት ቦርድ ስፖርቱ ለወጣቶች ሰፊ የመሰባሰብ እድል እንደፈጠረም ነው የሚያስረዳው።
ቦርዲንግ ስፖርት ነው ከሳበቅ ከተመቸን ከደበለሽ የራስን ታደርገዋለህ። ሁላችን በጣም በስኬትቦርዲንግ ፍቅር ይዞን እና ስፖርት ብቻ ሳይሆን እንደ ህይወት አኗኗር የሚያካትታል። እንደዚህ ቤተሰብም ሆነናል። እርስ በርሳችን ወንድማኖቾች የተማቾች ሆን ሆነናል። ስፖርት ስኬተሮች ተጠቃለ እንዳንድ ፋሚሊ ሆነናል። እሱ ነገር ነው የተመቸን። እንደ ኖርማል ስፖርት እንደ ተወዳጅ አሸናፊና ተሸናፊ ሳይሆን ሁሉም ተወሳሰ፣ ሁሉም እያደገ፣ ሁሉም እየተማረ ሲሄድ አሪፍ ነገር ተመችቶን ነበር። ሰው
ያሬድ አሁን ላይ ለኦሎምፒክ ለመወዳደር የሚያስቡ ወጣቶችን ማፍራታቸውን ገልጾ በቀጣይ ድርጅታቸውን በማስፋት ኢትዮጵያን አልፎ ለአፍሪካም የመስራት ህልም እንዳላቸው አጋርቶኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች ለምሽት ያዝናቸው ዝግጅቶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየ ነበር። ነገ ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።